kan isin geessummeesse Antuu Jubee Horaati. Qophii boriitiin walitti deemu.
የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ታህሳስ 2 2014 ዓመተ ምህረት ዝግጅታችን ጀመረ። በሶማሌ ክልል የተከሰተው ድርቅ አድማሱን ማስፋቱና አብዛኞቹ የክልሉ ዞኖች የድርቁ ተጎጂዎች መሆናቸውን ክልሉ አስታወቀ። የሶማሌ ክልል አደጋ ስጋት ስራ አመራር ቢሮ ምክትል ኃላፊ አቶ ሳዲቅ አብዱል ቃድር ናቸው ተከባለን። ቦረና ዞን ላይ የተከሰተው ድርቅ በዱር እንስሳት ሀብት ላይ ጉዳት ያደረሰ መሆኑን የቦረና ብሔራዊ ፓርክ ኃላፊ አቶ ንጉሴ ዋጣ ለቪኦኤ ተናግረዋል። እነዚህንና ሌሎች በርከት ያሉ ዘገባዎችን በምሽቱ እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን amharic.voanews.com ላይ ማዳመጥ ትችላላችሁ። ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ማይስተልን አድማጮች የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የቀድሞ የብሔራዊ መረጃና ዳይሬክተር ጀነራልን ጨምሮ በአራት ተከሳሾች ላይ የፌደራሉ ከፍተኛ ፍርድ ቤት በሌሉበት የጥፋተኝነት ውሳኔ ያስተላለፈባቸው መሆኑ ታውቋል። ሌሎች ተከሳሾች ደግሞ እንዲከላከሉ ፍርድ ቤቱ ብይን ሰጥቷል። መለስካቸው አማሃ ዝርዝር አለው።
የቀድሞ ብሔራዊ መረጃና ደህንነት ዳይሬክተር ጀነራል አቶ ጌታቸው አሰፋ አቶ አስፋ ግዴ አቶ አሰፋ በላይና አቶ ሸሻይ ልዑል በተባሉት ተከሳሾች እንደቀረበባቸው ክስ አንቀጽ መሰረት በአቃቢ ሕግ ማስረጃዎች የተረጋገጠ በመሆኑ ክሱ ከተመሰረተባቸው ጀምሮ ፍርድ ቤትም ባለመቅረባቸው በሌሉበት የጥፋተኝነት ውሳኔ ተላልፎባቸዋል። የፌደራሉ ከፍተኛ ፍርድ ቤት የቀድሞ መረጃና ደህንነት ምክትል ዳይሬክተር የነበሩትን አቶ ያሬድ ዘሪሁን ጨምሮ ሌሎች 24 ተከሳሾች ደግሞ ከተበቆቻቸው ጋር ቀርበው በአቃቤ ሕግ ማስረጃ የተረጋገጠባቸውን ክስ እንዲከላከሉ ብይን ሰጥቷል። ተከሳሾቹ በዋስ ወጥተን ክሳችን እንከታተል ብለው ለፍርድ ቤት ጥያቄ አቅርበዋል። አቃቤ ሕግ በበኩሉ በዋስትናው ጥያቄ ላይ አስተያየቱን በጽሑፍ ለማቅረብ ጠይቋል። ፍርድ ቤቱም ተለዋጭ ቀጠሮ ለታህሳስ 6 ቀን 2014 ዓ.ም ምረት ሰጥቷል። በተከሳሾቹና በአቃቤ ሕግ መካከል ላለፉት 3 ዓመታት ያህል ክርክሩ ሲካሄድ መቆየቱም ይታወሳል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
የደቡብ አፍሪካ ሐኪሞች የኦሚክሮን ቫይረስ ህመም ምልክትና ጉዳት ከዴልታ ቫይረስ ያነሰ መሆኑን ገለጹ። አሶሺየትድ ፕሬስ ዛሬ ከደቡብ አፍሪካ አንዳንድ የህክምና ዶክተሮችን ጠቅሶ እንደዘገበው ሐኪሞቹ ለኦሚክሮን የኮቪድ-19 ቫይረስ ተጋልጠው ለህክምና ከሚመጡ ህሙማን መካከል ወደ ሆስፒታል የሚልኳቸው እጅግ አነስተኛ ወይም የሌሉ ናቸው። ከሐኪሞቹ መካከል አንዱ የሆኑት የደቡብ አፍሪካው ዶክተር ኡንቤን ፒሌይ ለኦሚክሮን ቫይረስ የተጋለጡ ብዙዎቹ ህሙማን የሚያስታግሱት በቤታቸው ሆነው እንደሆነ ተናግረዋል። ብዙዎቹም ከ10 እስከ 14 ቀን ውስጥ ከበሽታው ያገግማሉ ብለዋል። የደቡብ አፍሪካ ብሔራዊ የተላላፊ በሽታዎች ማዕከል እንደገለጸው ደግሞ በቅርቡ ወደ ሆስፒታል ከገቡ የኮቪድ-19 ህሙማን መካከል በጠና የታመሙት 30 ከመቶ የሚሆኑት ብቻ ሲሆኑ ለሞት የተጋለጡት 3 ከመቶ ብቻ ናቸው። ይሁን እንጂ ዓለም አቀፍ ባለሙያዎች እንደሚሉት ኦሚክሮን ዴልታ ቫይረስ ትልቁን ጉዳት የሚያስከትል ቢሆንም በከፍተኛ መጠን የተስፋፋ የሚገኘው ኦሚክሮን መሆኑን ገልጸዋል። በደቡብ አፍሪካ አሁን ካሉት የኮቪድ ተጋላጮች መካከል 70 ከመቶ የሚሆነው በኦሚክሮን አማካኝነት መሆኑን ተመልክቷል። ካሜሩን ውስጥ በማህበረሰቦች መካከል በተፈጠረ ግጭት ወደ 30 ሺህ የሚሆኑ ሰዎች ወደ አጎራባች አገር ቻድ መሰደዳቸውን የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ አስታወቀ። እንደ አውሮፓ አቆጣጠር ታህሳስ 5 በካሜሩን የድንበር አካባቢዎች በሚገኙ ነዋሪዎች መካከል የመጠጥ ውሃ ጉድጓዶችን ለመጠቀም በተነሳ ግጭት 22 ሰዎች ሲሞቱ 30 የሚሆኑት ደግሞ ክፉኛ መቁሰላቸውን የመንግስታቱ ድርጅት ትናንት ባወጣው መግለጫ አስታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በበርካታ የዩናይትድ ስቴትስ ክፍለ ግዛቶች ከአርብ ምሽት ጀምሮ እስከ ቅዳሜ ማለዳ ድረስ የነበረው ከፍተኛ የአውሎ ነፋስ ወጀብ በርካታ ሰዎችን የገደለና ያቆሰለ ሲሆን ከፍተኛ የንብረት ውድመት ማድረሱም ተገለጸ። የኬንታኪ ገዢ አንዲ በሽር ኬንታኪ ውስጥ ቢያንስ 50 ሰዎች ሳይሞቱ እንዳልቀሩ ገልጸው ይህ ቁጥር ከዚያም በላይ ሊጨምር ይችላል ሲሉ በክፍለ ግዛቲቱ ውስጥ ላሉ የቴሌቪዥን ጣቢያዎች ተናግረዋል። በሽር በኬንታኪ የአስቸኳይ ጊዜ አዋጅ ማውጣታቸው ሲገለጽ የብሔራዊ ዘብ ጦርም ለእርዳታው ሥራ እንዲሰማራ መጠራቱን አስታውቀዋል። የዩናይትድ ስቴትስ ባለስልጣናት የአውሎ ነፋስ ወጀቡ ቢያንስ በአምስት ክፍለ ግዛቶች በአርካንሳ፣ ኤሊኖይ፣ ኬንታኪ እና ቴነሲ ከፍተኛ ጉዳት ማድረሱን ተናግረዋል። ከፍተኛ ጉዳት በደረሰባት በቴነሲ ክፍለ ግዛት በአርካንሳስ የአረጋውያን መንከባከቢያ ውስጥ የሚገኝ አንድ ሰውን ጨምሮ 3 ሰዎች የሞቱ ሲሆን ብዙዎቹ መቁሰላቸው ተነግሯል። የአውሎ ነፋስ ወጀቡ በበርካታ ድርጅቶችና ህንጻዎች ላይ ውድመት ማድረሱን ተዘግቧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ቅዳሜ እንግሊዝ ሊቨርፑል ውስጥ በተጀመረው የቡድን 7 አባል አገሮች የሚኒስትሮች ስብሰባ ላይ የተገኙ ሲሆን የእንግሊዙ የውጭ ጉዳይ ሚኒስትር ሊስ ትረስም አገሮች በጸረ አምባገነንነት ላይ እንዲተባበሩ ጥሪያቸውን አሰምተዋል። የቡድን 7 አባል አገራት የውጭ ጉዳይ ሚኒስትሮቹ ሩሲያ በዩክሬን ድንበር አቅራቢያ እየገነባችው ስላለው ጦርና ስለ ኢራን የኒውክሌር ስምምነት እንዲሁም ስለ ስልጣንን በኃይል ስለጨበጠው ማይናማር ወታደራዊ ኃይል እንደተነጋገሩ ተዘግቧል። ብሊንከን ከስብሰባው በተጨማሪ ከአውስትራሊያ፣ ጃፓን እና ጣሊያን የውጭ ጉዳይ ሚኒስትሮች ጋር እንደሚነጋገሩም ተመልክቷል። ከደቡብ ምስራቅ እስያ አገሮችም ጋር በአካል ተገናኝተው ለመምከር እንደ አውሮፓ አቆጣጠር ከታህሳስ 19 እስከ 17 ድረስ ወደ ኢንዶኔዥያ፣ ማሌዥያ፣ ታይላንድ እና ሃዋይ እንደሚያመሩም ተዘግቧል። የኢራን ፕሬዝደንት ኢብራሂም ሬሲ አገራቸው ከዓለም ሀያላን አገራት ጋር ቪየና ውስጥ ያደረገችው ያለችው የኒውክሌር ድርድር ከልቧና አጽንኦት ሰጥታ የምታከናውነው መሆኑን ገለጹ ሲል የኢራን ዜና አገልግሎት አስታወቀ። በዩናይትድ ስቴትስ እና በኢራን መካከል እንደ አውሮፓ አቆጣጠር በ2015 ተደርሶበት የነበረውን ስምምነት እንደገና ለማደስ የተጀመረው ውይይት ኦስትሪያ መዲና ቪየና ውስጥ እየተካሄደ ነው። ድርድሩ እየተካሄደ ያለው ኢራን በቀጥታ ከዋሽንግተን ጋር መነጋገር ባለመፈለጓ በሁለቱ መካከል ወዲያና ወዲህ በሚያሸማግሉ የፈረንሳይ፣ እንግሊዝ፣ ጀርመን፣ ሩሲያና ቻይና ዲፕሎማቶች አማካኝነት መሆኑን የሮይተርስ ዘገባ አመልክቷል። ስማቸውን መግለጽ ያልፈለጉ አንድ የአውሮፓን ምንጭ ጠቅሶ ሮይተርስ እንደዘገበው ኢራን ባለፈው ሰኔ የተቋረጠው ድርድር እንዲቀጥል መልካም ፍላጎት አሳይታለች። ዩናይትድ ስቴትስን ጨምሮ በሀያላን አገሮችና በኢራን መካከል ተደርሶበት የነበረው ስምምነት እንዲፈርስ የተደረገው በቀድሞ ፕሬዝደንት ትራምፕ ዘመን አስተዳደር መሆኑ ይታወሳል። ስምምነቱ ኢራን የኒውክሌር ጦር መሳሪያ ላትሰራ፣ ሌላው ዓለም ደግሞ በአጸፋው የጣለባትን የምጣኔ ሀብት ማዕቀብ እንዲያነሳላት ነበር። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ታህሳስ 2 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com ላይ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። በሶማሌ ክልል የተከሰተው ድርቅ አድማሱን ማስፋቱና አብዛኞቹ የክልሉ ዞኖች የድርቁ ተጎጂዎች መሆናቸውን ክልሉ አስታውቋል። በዚህም 2.4 ሚሊዮን ህዝብ ቀጥተኛ ተጎጂ መሆኑንና ለእንስሳት መኖ በርካቶች ቀያቸውን ለቀው በመሄዳቸው 100 ሺህ ህጻናት ትምህርት ማቋረጣቸውን የክልሉ የአደጋ ስጋት ስራ አመራር ቢሮ አስታውቋል። ድርቁ እስከ ሚያዝያ ሊቀጥል እንደሚችልም ተነግሯል። አዲስ ጀኩል ተጨማሪ አለው።
በሶማሌ ክልል በዳዋና ሊበን ዞኖች ተከስቶ የነበረው ድርቅ አብዛኞቹን የክልሉ ዞኖች ማዳረሱን የሶማሌ ክልል አስታወቀ። የክልሉ አደጋ ስጋት ስራ አመራር ቢሮ ምክትል ኃላፊ አቶ ሳዲቅ አብዱልቃድር ለአሜሪካ ድምጽ እንዳስታወቁት በድርቁ የተነሳ ከ62000 በላይ ቁም እንስሳት ማለፉንም ተናግረዋል።
መጀመሪያ ድርቁ ጥቂት ወደ ዳዋና ሊበን ዞን አካባቢ ነው የጀመረው። ከዛው ያስፋፋ ወደ ክልሉ ሙሉ ለሙሉ አሁን ተፋፋንና ሽኒሌ ወይ ሲቲ ዞን በተከለ ለሎጁ 9 ዞኖች ያሉት ወረዳዎች ሙሉ ለሙሉ ያው የድርቁ ክስተት ተሸፍኗልና እስከዛሬ ወደ 78 ወረዳ የሚሆኑትን በአስር ዞን ውስጥ ያሉትን ከፍተኛ የውሃ መጠጥ እጥረት ላይ ናቸው ያሉት የሚኖሩት ህዝብ። በዛም ያው እንደገለጽኩ ወደ እንስሳት ተከባቢ ሲባል ደግሞ የእንስሳት ሞቱም አሁን የቁም እንስሳት ተብሎ የሞቱት የታወቀ ወደ 62307 የሚሆኑት እንስሳዎች ናቸው።
ድርቁ ያስከተለው ጉዳት ለመቀነስ በርካታ የክልሉ አርብቶ አደሮች የተሻለ እንስሳት መኖ ወደሚገኝበት የፋፈን ዞንና ሌሎች ማካባቢዎች በመንቀሳቀሳቸው ከ600 በላይ ትምህርት ቤቶች ላይ ይማሩ የነበሩ ከ100000 በላይ ተማሪዎች ትምህርት ለማቆም መገደዳቸውን አስታውቀዋል።
በዛም ከፍተኛ ጉዳት ያደረሰው አካባቢ ኤቲኢ ኢንፎርማል ትምህርት ቤቶች የነበሩትን ሄዱ የነበሩት ተማሪዎች ያው ሶማሌ ላፊስታሉ ያው ኢሚግራንት ስለሆኑ
ከወጣው ስለሚንቀሳቀሱ
አው ስለሚንቀሳቀሱ ወደ 100000 ገረማ የሚሆኑት ልጆች ከትምህርት ቤት ወጥተዋልና ድሮፕ አውት ሆነዋል። እነዚህም ወደ 607 የሚሆኑት ስኩሎች ሙሉ ለሙሉ የተዘጉትና ግማሽ እንደመጀመሪያው ትምህርት እየሰጡ አይደሉምና ወደ 607 አፍክት ስኩሎች ሆነዋል።
ከዚህ በተጨማሪ በ78 ወረዳዎች የሚኖሩ 2.4 ሚሊዮን የክልሉ ነዋሪዎች የድርቁ ተጎጂ መሆናቸው ነው አቶ ሳዲቅ የሚናገሩት። ከነዚህ መካከል በድርቁ የተነሳ የምግብ አቅርቦት ችግር ላጋጠማቸው 62000 የክልሉ ነዋሪዎች እርዳታ ለማቅረብ አቶ ሳዲቅ ተናግረዋል። ክልሉ ድርቅ ያስከተለውን የእንስሳት ሞት ለመቀነስ ከ20000 በላይ እስር የእንስሳት መኖና ውሃ ማቅረቡንም ምክትል ቢሮ ኃላፊው አክለው ተናግረዋል።
WFP ሰርተን ወደ 62000 የሚሆኑትን ሰዎች በዳዋ ዞን አካባቢ ምግብ ለማቅረብ ስራ ተሰርቷልና አሁን ፓይፕላይን ነው ምግብን እየቀረብላቸው ነው። ለነገርኩ ካም በፍጥነት የእንስሳት መኖ ደግሞ ወደ 20000 የሚሆኑ ፓይሎች የእንስሳት መኖ የሚሆን ያው ኦልሬዲ ተቀርበዋልና ለህዝቡም ተከፋፍሏል። ከዛ ወጪም ደግሞ ሶማሌ ክልል ውስጥ ያሉትን የተለያየ ህዝቡም አት ኮሚኒቲ ሌቨል ተደራጅቶ የሚሰራ ስራዎችም አሉ። እነሱም ውሃ አቅርቦት እንዲያረጉ ዝግጅቶች ተደርጓልና አንዳንድ ወረዳዎች አሁን ኦልሬዲ በኮሚኒቲ ሌቨል ሪስፖንስ ዋ ያቀረቡት ነው ያሉት።
ማህበረሰብ ደረጃ
ካንዶር በፊት የሶማሌ ክልል ካቢኔት ድርቁን ለመከላከል 200 ሚሊዮን ብር በጀት ያጸደቀ ሲሆን ከዚህ መካከል 100 ሚሊዮኑ ጥቅም ላይ መዋሉን ነው አቶ ሳዲቅ የገለጹልን። ድርቁ ለተከሰተባቸው 78 ወረዳዎች በነፍስ ወከፍ 1 ሚሊዮን ብር ተሰጥቶ ወረዳዎቹ በቦቲ ውሃ እንዲያቀርቡ እየተደረገ ነው ብለዋል። የከፋ ድርቅ ላለባቸው የተወሰኑ ወረዳዎችም ተጨማሪ ድጋፍ ሊደረግ መታሰቡን ነው ምክትል ቢሮ ኃላፊ የተናገሩት። የአዲስ አበባ ከተማ አስተዳደር ከሁለት ቀን በፊት ለድርቁ ተጎጂዎች ድጋፍ የሚሉ 50 ሚሊዮን ብር ድጋፍ ማበርከቱን የተናገሩት አቶ ሳዲቅ በውጭ የሚኖሩ የክልሉ ተወላጆችም ተመሳሳይ ድጋፍ ለማድረግ የተንቀሳቀሱ መሆናቸው መረጃ እንዳላቸው ተናግረዋል። የፌደራል የአደጋ ስጋት ስራ አመራር ኮሚሽንም ስለ ችግሩ ዝርዝር መረጃ እንደተሰጠውና ምላሹም እየተጠበቀ መሆኑን አቶ ሳዲቅ ጨምረው ተናግረዋል። የሶማሌ ክልል ዝናብ የሚያገኙ በበልግና በመኸር ወቅቶች በመሆኑ ከአራት ወር በኋላ ሚያዝያ ላይ የበልግ ወቅት እስከሚገባ ድረስ ድርቁ ይቀጥላል ተብሎ እንደሚጠበቅ የአየር ንብረት ትንበያዎችን ጠቅሰው አቶ ሳዲቅ ተናግረዋል። ለዚህም የሚመለከታቸው አካላት በሚችሉት ሁሉ ድጋፍ እንዲያደርጉ ነው ጥሪ ያቀረቡት። አሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባችን እንወስዳችኋለን። ከዚሁ ከድርቅ ጋር የተያያዘ ዘገባ ነው። ወደ ቦረና ነው የሚወስደን። ቦረና ዞን ላይ የተከሰተው ድርቅ በዱር እንስሳት ሀብት ላይ ጉዳት እያደረሰ መሆኑን የቦረና ብሔራዊ ፓርክ ኃላፊ አቶ ንጉሴ ዋታ ለቪኦኤ ተናግረዋል። የኦሮሚያ የደንና ዱር እንስሳት ሀብት ድርጅት ደግሞ ጉዳቱን ለመቀነስ ድጋፍ እያፈላለገ መሆኑን አስታውቋል። ገልሞ ዳዊት ተጨማሪ አለው።
ላለፉት ሁለት ተከታታይ የዝናብ ወቅት በቦረና ዞን ያልዘነበው ዝናብ አሁንም በዞኑ ላሉት የዱር እንስሳት ሀብት ስጋት ሆኗል። አቶ ንጉሴ ዋታ ነገው የቦረና ብሔራዊ ፓርክ ኃላፊ ድርቁ በእንስሳት ሀብት ላይ እያደረሰ ነው ያሉትን ጉዳት እንዲያስረዳሉ።
የሰጡ ዋቃ ፓርክ እየለሰ ቦረና ብሎኬት ጋር አጋሩም አጥዋት ማለት
ቦረና ፓርክ ያለው ሁኔታ እንደየዞኑ ቢለያይም በተለይ ከርከሮ በብዛት የሚገኝበት አካባቢ በዚህ ድርቅ ተጎድቷል። በተጨማሪም ሁለት አይነት የሜዳ ህዮች በዚህ አካባቢ በስፋት ይገኛሉ። እነዚህም በበጋው ከተጎዱት ውስጥ ናቸው። በሌላ በኩል ደግሞ በሳሊት በኩል ባለው የፓርኩ ዞን የተለያዩ በቦረና ብቻ የሚገኙ አዋፍ እዚህ ናቸው። ለዚህም አሁን ፓርኩን የሚያስተዳድረው የኦሮሚያ የደንና ዱር እንስሳት ሀብት ድርጅት የተቻለውን እያደረገ ነው። ሆኖም ግን ይህ በቂ አይደለም። ድጋፉ ከሌላም ሀገር ቢታለው
አቶ ንጉሴ በስካውኑ በፓርኩ በድርቅ የሞቱት የዱር እንስሳት አሐዚፋ ባያርጉም በርካታ አራዊቶች በግጦሽ ሳር ጥረት እየተቸገሩ ናቸው ብለዋል።
አኩመበከሙ ቢያከነት ለማዩ ደገሩን ጉዴል
እንደሚታወቀው በሀገራችን እንኳን የዱር እንስሳትን ሰውን ራሱ መርዳት በጣም አስቸጋሪ ነው። ምክንያቱም ስለ ዱር እንስሳት ጥቅም በሀገራችን ያን ያክል ግንዛቤ የለም። ስለዚህ ነገርም ትናንት እንዲሁም ዛሬ ከተዋቀረው ኮሚቴ ጋር ምክክር ስናደርግ ነበር። በስካውኑም የፓርኩ ሰራተኞችና የዞኑ አስተዳደር እንዲሁም የአካባቢው ማህበረሰብ ናቸው ውሃ ያቀረቡ ያሉት እንጂ ማንም የሳርም ሆነ የውሃ ድጋፍ ያደረገ የለም።
አቶ ንጉሴ በተለይ የቦረና ብሔራዊ ፓርክ በአርብቶ አደር አካባቢ የሚገኝ በመሆኑ በተለይ በመጋዶ በያበሎና በሌሎች አካባቢዎች የዱር እንስሳት በአርብቶ አደሮች ከብቶችና ግመሎች ላይ ሳቸውንም አክለው ገልጸዋል። የኦሮሚያ ደንና ዱር እንስሳት ጥበቃ ድርጅት የቦረና ብሔራዊ ፓርክን ጨምሮ 3 በቅርብ የተቋቋሙትን ፓርኮችን ያስተዳድራል። አቶ ራሳር አረጋሳ የድርጅቱ ዋና ዳይሬክተር ናቸው።
እጋይ ቃልና ደዳ ደጋሰ ከነከጎዱ አው ያሊታች ፈማጅራ ገመቡርቺ ይታች
ጉዳዩ የሚመለከታቸው ያስተዳደርም ሆነ ሌሎች አካላት እንዲሳተፉበት እያደረግን ነው። መኖና የመጠጥ ውሃም እንዲቀርብ እየተሰራ ነው። እኛም የተቻለንን እያደረግን ነው። በተለይ ውሃን ለማቅረብ ጄኔሬተር ስለሚያስፈልግ ያንን እኛም በማቅረብ ላይ ነን። አሁንም ዝናብ ካልዘነበና በጋው የሚረዝም ከሆነ ጫናው ከዚህም ሊበረታ ይችላል። ስለዚህ የሚሰሩ የድጋፍ ስራዎች የዱር እንስሳትንም ያማከሉ እንዲሆኑ እየሄድንበት ነው።
አቶ ረጋሳ በኦሮሚያ ያሉት ፓርኮች የጎብኚዎች መዳረሻ ለማድረግ የመሰረተ ልማት ዝርጋታ እንዲሁም የማስተዋወቅ ስራ ይቀራል ካሉ በኋላ ድርጅታቸው ይህንን ለማሟላት እየሰራ መሆኑንም አስገንዝበዋል። በቦረና ዞን ያለው የቦረና ብሔራዊ ፓርክ በ1978 ዓመተ ምህረት መቋቋሙን እንዲሁም በ8 የዞን ወረዳዎችና ጎረቤት ሀገር ኬንያ ጋር ድንበር የሚጋራ መሆኑን የፓርኩ ኃላፊ አቶ ንጉሴ ዋታነገው ለቪኦኤ ገልጸዋል። ለአሜሪካ ድምጽ ክልሙዳዊት ከአዳማ።
ጋቢዎቻችን እናመሰግናለን። ወደ ሌላ ተከታዩ ዘገባችን እንወሰዳችሁ። ድሬዳዋና ቆሎጂ መጠለያ ውስጥ ከአራት አመታት በላይ መቆየታቸውን የተናገሩ ተፈናቃዮች ተቋቁመው ራሳቸውን እንዲችሉ አለመደረጉን በመግለጽ ቅሬታ አሰምተዋል። የመንግስት ባለስልጣናት ድሬዳዋ የነበሩ ተፈናቃዮችን ማቋቋማቸውን ቢናገሩም ተፈናቃዮቹ ግን ተደርጓል የሚባለው ድጋፍ በቂ አለመሆኑን አመልክተዋል። በሌላ በኩል ሶማሌ ክልል ውስጥ ባለፈው አመት የተከሰተው የጎርፍ መጥለቅለቅና የዘንድሮ ድርቅ በመደራረባቸው ክልሉ ያለውን ጥሪት እንዳማጠጡበት አመልክቷል። አዲስ ቸኮል ሰፋ ያለ ዘገባ አለው።
ከአራት አመት በፊት በኦሮሚያና በሶማሌ ክልል አዋሳኝ አካባቢዎች ተከስቶ በነበረው ግጭት ምክንያት ከኦሮሚያ ተፈናቅለው ድሬዳዋ ሚሊኒየም ፓርክ ውስጥ የተጠለሉ ዜጎች እንዲቋቋሙና ራሳቸውን እንዲችሉ የሚያደርጋቸው ድጋፍ እንዳልተደረገላቸው ለአሜሪካ ድምጽ ተናግረዋል። የተፈናቃዮቹ ኮሚቴ አስተባባሪ እንደሆኑ የነገሩን ፖቆራስን የተባሉ ተፈናቃይ ከተጠለሉበትም እንዲለቁ መጠየቃቸውን ተናግረዋል።
አራት አመት እኛ መጀመሪያ ያለንበት ቦታ ያው ችግር ተፈጠረ። ሰላማችን ወደዚህ ወጣ። ስንመጣ ደግሞ ያው አንድ ቦታ እዚህ አንድ ምለምበርከና እዚህ ወጣት ማከል ሁለት ግሩፕ ሆነን ቦታው ስላልበቃን ወደላይ አራት አመት ሙሉ ቆይተን ነበር። ከዛ አሁን ነገ ተነጎዳይ ቆም ነገር እናረጋለን ያሉ አራት አመት ብሉ ቆይተን ነበር። አሁን ጉማሻችን ተወስዷል ወደ የተለያየ ባጆች እዚህ ወደ ሽኒሌ ወደ ሙሉ የሚባል ወደ አውባሬ የሚባል ብዙ ቦታ እየተወሰደ ነው። እንዴ ሲወሰድ ደሞ እስካሁን እኛ ቆም ነገር ያላገኘ ነው ነገር የለም። ቦታ ብቻ ተሰጠን ለግማሻችን። ግማሹም እዚህ ቀርቶ ድርጅት ለቀቁ ቦታው ያሉ እኛን ላቃለን ቦታ ነስቱን እያለ ግማሹ ቦታ መሬቱ አልበቃም ብሎ መንግስት እጅ እየተጠበቀ ነው።
ከቅርብ ጊዜ ወዲህ የምግብም የንጹሃም ሆነ የህክምና አገልግሎት በአግባቡ እንደማያገኙም የተናገሩ አሉ። በሌላ በኩል ግን ድሬዳዋ የሚገኙ ከ4000 በላይ ተፈናቃዮች ከመጠለያ ወጥተው ራሳቸውን እንዲችሉ ተደርጓል ሲሉ የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፋ መሐመድ በፌስቡክ ገጻቸው ላይ አስፍረዋል። በድሬዳዋ ሚሊኒየም ፓርክ መጠለያ ቆይታው የዩኒቨርሲቲ ትምህርቱን ተከታትሎ መመረቁን የሚናገሩ ኤልያስ ዴቶ መንግስት እሱን ጨምሮ ለ527 አባወራዎች ቦታ ሰጥቶ ጄደኒ በተባለ ቦታ መኖር መጀመራቸውን ይገልጻል።
እስነ በተፈናቀ ላይ መጣው ከመታራ ስንት አመት ቆየ እዚህ ድሬዳዋ መጠለያ ካም?
4 አመት።
አሁን የት ነው ያለው?
ጄደኒ
የሶማሌ ክልል መንግስት የሰራው ቦታ ነው።
አይ ቤት አልተሰራም ግን እኛ ነው እዛ ጋ ሄደን ማለት ነው። በእኛ ሸራ ነው የተሰራው እንጂ እነሱ ገና ቤት አልተሰራም። ግን ቦታ ተሰጥቷል።
ቤት ተሰርቶላችሁ የሄዱ ሰዎች አሉ?
የለም ገና ኮንትራክት ወስዶ ገና ይሰራል መሰለኝ። ግን እስካሁን ግን እኛ ጋር መጣል።
ወደ ጄደኒ ከተመሩት ውጪ አውበሬና ራሱ ወደ ተባሉ ሌሎች ቦታዎችም እንደሄዱና በየጎሳቸው እንደሰፈሩ የተደረጉ ሌሎችም ድሬዳዋ ሚሊኒየም ፓርክ ውስጥ ተጠልለው የነበሩ መኖራቸውን ያገኘነው መረጃ ያመለክታል። ሆኖም ከመቶ በላይ አባወራዎች ዛሬም ድሬዳዋ ሚሊኒየም ፓርክ ውስጥ ተጠልለው የሚገኙ ሲሆን አብረዋቸው የነበሩ ሰዎች ወደ ተለያዩ ቦታዎች ሄደው እንዲሰፍሩ ከተደረገ በኋላ የምግብና የንጹህ አቅርቦት እንዲሁም የጤናና ሕክምና አገልግሎቶች የቀነሱባቸው መሆኑን ገልጸዋል። ከኦሮሚያ ተፈናቅለው ድሬዳዋ ተጠልለው የነበሩት ወደ ቀድሞ አካባቢያቸው መመለስ እንደማይፈልጉ የተፈናቃዮች አስተባባሪ አቶ ቦቀር ሀሰን ተናግረዋል።
መጡበት የተመለሰ የለም። አጠቃላይ የመጡበት ቦታ የተመለሰ የለም።
ቤት ተሰርቶ ተሰጣችኋል?
ቤትም የተሰራ የለም። አንደዚህ ወደ መጋላዓት የሚባለው ከውርሶ ወደዛ መሰረት ጀምሮ ቤቱም ሳያልቅ ከ3 አመት በፊት ወስዶት ነበር የመንግስቱ። ለክ ቤቱን ጀማምሮት ለመቶ አባወራ ቤቱም ሳያልቅ በመሀከል ቆመ። ቤቱም ደግሞ አሁን እየፈራረሰ ተጠቅሞች ሆነ።
ድሬዳዋ የሚገኙ ተፈናቃዮች ቁጥር በአጠቃላይ 4100 እንደሚሆን የሶማሌ ክልል ባለስልጣናት ይናገራሉ። ከዚህ ሌላ ከባቢሌ ከተማ አልፎ በሚገኘው ቆሎጂ መጠለያ ደግሞ 16000 ተፈናቃይ አባወራዎች እንደሚገኙም ተገልጿል። እነዚህን ራሳቸውን በማስተዳደር ረገድ ምን ተደረገ ስንል ጠይቀን ነበር። እስካሁን የድሬዳዋዎችን 4000 ተፈናቃዮች ጨምሮ ወደ 12000 የሚሆኑ ሰዎች ከመጠለያ ወጥተው ራሳቸውን እንዲችሉ መደረጉን የሶማሌ ክልል አደጋ ስጋት ስራ አመራር ኮሚሽን ምክትል ኃላፊ አቶ አብዱል ፈታ መሐመድ አብዲ ገልጸውልኛል። በዚህ አመትም 12000 የሚሆኑ የቤተሰብ አባላት ያሏቸውን 2445 አባወራዎች መልሶ ለማቋቋም መታቀዱንና ለዚህም የስዊዝ ልማት ኮርፖሬሽን የሚባል ድርጅት የገንዘብ ድጋፍ ለማድረግ መስማማቱን አቶ አብዱል ፈታ አመልክተዋል።
መንግስት ማሰውት የተለያየ ቦታ ሪሎኬት ለማድረግ ነው ያስበን። የሆነ ዶክመንት ያለ እቅድ አለ። ያ እቅድ ዱርበል ሶሉሽን ምን ኦፕሽን የሚባል እቅድ አለ። ዩኤን እና የኢትዮጵያ መንግስት የተስማመ እቅድ ነው። ሪሶርስ ብቻ ነበር የምንጠብቀው። አሁን ባለፈው ሳምንት ስዊስ ኤስዲሲ የምትባል ስዊስ ዲፕሎማት ኮኦፕሬሽን ኃላፊ መጥቶ ነበር። እነሱ የሚተባበሩት በዛው በቅሩ መሰረት የሚተባብሩ ድጋፍ አለ። ያ ድጋፍ እስከ 2000 አባወራ ደገፋል።
አምስተኛ አመታቸውን ያዙት ተፈናቃዮችን እስካሁን ማቋቋም ለምን እንዳልተቻለ የተጠየቁት አቶ አብዱል ፈታ ክልሉ አሉበት ያሉትን ችግሮች ዘርዝረዋል።
አንደኛው መንግስት ኦሮሚያ መንግስት የወሰዱት ግስ ለነሱ ተፈናቃዮች የተቋቋሙት የባለፈው የነበረ መንግስት ነው። እኛ ጋር አሁን በ3 አመት ውስጥ ነው አዲሱ በ3 አመት ውስጥ ፐርሶንስ አንሳር ነው። አንደኛው ችግሩ አሁን በርሶች የተመለከተ ነገር ነው። ክልሉ እንደሚታወቀው ከሌሎች ክልል ተወዳቀርነት ነበረ። የተለያዩ መድርኩም አለ፣ የተለያዩ ተፈናቃዮችም አለ። እነሱ በግጭት ብቻ የተፈናቀሉት ብቻ ሳይሆን ድርቅ የተፈናቀሉትም አለ፣ በጎርፍ የተፈናቀሉትም አለ። እና የኢንዱስትሪ ቻናዎች ስላለ ሪሶርቱም አነስተኛ ስለሆነ ከሪሶርቱ አንሳር ብቻ ነበር መልሶ ለመቋቋም ስራ እያስቆየ።
በቀጣዮቹ 3 አመታት ግን ሁሉንም ለማቋቋም አቀዳቸውን ኃላፊ ጠቁመዋል። ከድሬዳዋ ራሳቸውን ችለው ተቋቁሟል ስለተባሉትም እንዲህ ብለዋል።
አንደኛው ነጥቡ ይሄ ቤት አላለቁም። ከ3 አመት ልክ ለውጥ ስመጣ ነው ቤቶች የተሰሩት። እቅዳቸው 3 ቦታ 200 አንድ ቦታ 100 ቤት ለመስራት 2 ቦታ ደግሞ 200 ቤት ለመስራት ነበር የቆሉ። ግን የኮንትራክት ችግር እኛ ችግር እና ያ የሰኑ እና የወረዳ አስተዳደር ችግሮች ነበረ። ትንሽ ግስም ስለሄደ ገንዘቡ የበደክስቴንች ምክንያት የወሰዱበት ኮንትራክት እና ማቴሪያል ዋጋው በሰው ጊዜ ዋጋው የተለያየ ሆነና እና የሱፐርፊሽን ጉዳዮች የተለያየ ነገሮች ነበረ የተገኘ። አሁን ግን እኛ አቅራችን ቶሎ ዩኒቨርሲቲ ሰዎች የኢንጂነሪንግ ቲሞች ምክን ነበር። እነሱ አሰስ ተደርጓል። ሪፖርታቸው አቀረቡት። በቢሮ ማኔጅመንትም በብርን ዳይተናል። በብር ፈላልገን ለመርስረስ ነው አሁን አቅራችን እሱ እነዚህ መግለጫ ያደረጉት። ሌላ ደግሞ ይሄ ከድርድዋ መለያ ፓርቲ በተለይ ቤታ የተመለሱ ሰዎች ምን አድረገን መሰለኝ፣ አንዳንድ ቦታዎቹ መሬት ለኛ ነው የገዛን መሬት ክስተናል። ምግባቸው በመደኛ ምግብ እና ሲሁሩት ሌላ ድጋፍ ምግቦቹም እየተሰጠን አለን። በቴምፖራሪ ሸልተር እነዚህ ሸልተሮችን ደግሞ ተሰርተዋል። በውሃ በኩል ጤና በኩል ደግሞ ወረዳ እየደገፉ ናቸው።
አሁን ቤት ተሰጧቸው። በተለያዩ አካባቢዎች የሰፈሩ ተፈናቃዮች ራሳቸውን የሚችሉባቸው የድጋፍ ቅጥሮች መኖራቸውንም አቶ አብዱል ፈታ ይናገራሉ። በሌላ በኩል አሁን ድረስ ድሬዳዋ ሚሊኒየም ፓርክ ውስጥ የሚገኙ ወደ 100 አባወራዎችም ወደ ሸበሌ ዞን እንዲሄዱ እንደሚደረግ አቶ አብዱል ፈታ ተናግረዋል። የተፈናቃዮቹ አስተባባሪ አቶ ቦቆርም ተፈናቃዮቹ ከድሬዳዋ ወደ ሸበሌ ዞን የሚወስዳቸው መጓጓዣ እየተጠበቀ መሆኑን አረጋግጠውልናል። የምግብና ንጹህ መጠጥ አቅርቦት መጓደልም በቅርቡ ወደ ሸበሌ ዞን ይሄዳሉ በሚል ተሳቢ አቅርቦቱ እንደቀድሞ ባለመላኩ መሆኑን አቶ አብዱል ፈታ ይናገራሉ። ከአራት ዓመት በፊት በኦሮሚያና ሶማሌ ክልሎች አዋሳኝ አካባቢ ተፈጥሮ በነበረው ግጭት ሳቢያ ከተፈናቀሉት መካከል ጅጅጋ ከተማ አቅራቢያ ከምትገኘው የኦሮሚያ ጭናክሰን ከተማ ተፈናቅለው የነበሩት 3600 የሚሆኑት ግን ወደ ከተማይቱ መመለሳቸውን የክልሉ ርዕሰ መስተዳድር አቶ ሙስጠፋ መሐመድ ይፋ ገጽ ላይ የወጣው መረጃ ያመለክታል። በግጭቱ ኦሮሚያ ክልል 1 ሚሊዮን የሚሆኑ ሶማሌ ክልል ደግሞ 660 ሺህ አካባቢ ቁጥር ያላቸው ተፈናቃዮችን ማስተናገዳቸውን ሲገልጹ ነበር። ይሁንና አብዛኞቹ ተፈናቃዮች በሁለቱ ክልሎች ድንበር አካባቢ የሚገኙ አርሶ አደሮችና አርብቶ አደሮች በመሆናቸው ግጭቱ ሲቆም ወደ ቀድሞ መጠለያቸው ለመመለስ ብዙ አልተቸገሩም። በከተሞችና ከድንበር አካባቢ ከራቁ አካባቢዎች የተፈናቀሉት ግን ወደ መጠለያ ሰፈሮች ለመግባት ተገደው ነበር። የኦሮሚያ ክልላዊ መንግስት እነዚህን ተፈናቃዮች በልዩ ልዩ የክልሉ ከተሞችና በአዲስ አበባ ሲያሰፍር፣ ሶማሌ ክልል ግን መጠለያ ከገቡ ተፈናቃዮች መካከል አብዛኞቹን በተለያዩ ክልሎች ምክንያት ራሳቸው ማስቻል እንደተሳነው ይገልጻል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
እያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ ደግሞ @voamharic ብላችሁ ስርጭታችንን በቀጥታ መከታተል ትችላላችሁ። በትዊተር #voamharic ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይ ማለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም horn@voanews.com ላይ ኢሜል አድርጉልን። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው ክፍል የመጀመሪያ ዝግጅታችን ከማለፋችን በፊት የቡዛየሁ ደምሴን የህልሜ ንግስት የተሰኘውን ሙዚቃ ልጋብዛችሁ።
I'm not afraid.
ተከታዩ ዘገባችን መሰራጩ ወደ ግዛቲቱ ያደረጓቸውን ተደጋጋሚ ጉብኝቶችና ታይዋንን ወደ ዩናይትድ ስቴትስ ምክር ቤትና ባይደን ወደ አዘጋጁት የዲሞክራሲ ጉባኤ መጋበዝን ጨምሮ ሪፐብሊካንና ዲሞክራት የምክር ቤት አባላት በያዝነው ዓመት ታይዋንን በይፋ መቀበላቸውን የሚያሳዩ ድርጊቶች እየወጡ ነው። አሉላ ከበደ በአሜሪካ ድምጽ የተጠናቀረውን ዘገባ እንደሚከተለው ያቀርባል።
ባለፈው የሰኔ ወር ከሪፐብሊካንና ከዲሞክራት ፓርቲ የሆኑ እንደራሴዎች ታይዋንን መጎብኘታቸው ህግ አውጪዎቹ ወደ ደሴቲቱ ግዛት ካደረጓቸው ጉዞዎች ይህ አንዱ ብቻ ለራስ ገዟ ዲሞክራሲያዊት ግዛት ያላቸው ድጋፍ ማሳያ ተደርጎ ተወስዷል። ከዚያ ጉብኝት ሞዲ ዩናይትድ ስቴትስና ታይዋን በንግድና መዋለ ንዋይ ፍሰት ላይ ያተኮሩ በርካታ ውይይቶችን አድርገዋል። ታይዋን ቀድሞውንም ለዩናይትድ ስቴትስ ካስሩ ዋና ዋና የንግድ ሸሪኮቿ አንዷ ስትሆን ባልስልጣናቱ ታዲያ ከታይዋን ጋር ከዚህም የቀረበ የንግድ ቁርኝት እንዲፈጠር ለማድረግ ነው ጥረታቸው። ሆዜ ፈርናንዴስ የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ናቸው።
We discussed the number of items that are important.
የምርቶች አቅርቦት ሰንሰለትን ምጣኔ ሀብታዊ ተጽዕኖና ጫናን በሚመለከቱ የሳይንስና ቴክኖሎጂ ልውውጦችን እንዲሁም የህዝብ ለህዝብ ግንኙነትና ኢኮኖሚያዊ ቁርኝታችንን በሚያጠናክሩ ለሁለታችንም ለዩናይትድ ስቴትስና ለታይዋን አስፈላጊ በሆኑ በርካታ ጉዳዮች ዙሪያ ተወያይተናል።
ታይዋን የዓለማችን ግዙፉ የኮምፒውተር ቺፕ አምራች የሆነውና በእንግሊዘኛው ምህጻረ ቃል TSMC የተባለው ኩባንያ መቀመጫ ናት። አብዛኞች የታይዋንን የዲሞክራሲ ዘለቄታ ከዩናይትድ ስቴትስ የምርት አቅርቦት ሰንሰለት ዋስትና መረጋጋት ጋር ያቆራኙታል። ሴት ጆንስ በስትራቴጂያዊና ዓለም አቀፍ ጥናቶች ማዕከል የዓለም አቀፍ ደህንነት ጥናት ፕሮግራም ከፍተኛ ምክትል ፕሬዝዳንት ናቸው።
ታይዋን has a free and open market. It's got a democratic
ታይዋን ነጻና ግልጽ ገበያ ዲሞክራሲያዊ ስርዓት ነው የምትከተለው። መልካም የሚሰኝ ለንግድ ልውውጥና ለሥራ አመቺ የሆነ ሁኔታ ነው ያላት። ከዚህ አንጻር የነጻና ዲሞክራሲያዊ ታይዋን መኖር ለዩናይትድ ስቴትስ በኢኮኖሚያዊም ሆነ በአጠቃላይ የተረጋጋ የአቅርቦት ሰንሰለት ዋስትና መረጋጋት አስፈላጊ ነገር ነው።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ከቻይናው አቻቸው ፕሬዝዳንት ሺ ጂንፒንግ ጋር በርቀት በቪዲዮ አማካኝነት ካካሄዱት ስብሰባቸው በኋላ አስተዳደራቸው ታይዋንን ዩናይትድ ስቴትስ ለምታዘጋጀው ዓለም አቀፍ የዲሞክራሲ ጉባኤ መጋበዙ ከቻይና በኩል ከፍተኛ ነቀፌታ ቀርቦበታል። ዣው ሊዣን የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ
መይፋን ሶዞሶዌ ቻቻ ጀንሚን
What the US did proves that it's so called
United States ያደረገችው የሚያረጋግጠው ነገር ቢኖር ዲሞክራሲ የሚባለው መልካ ምድራዊ የፖለቲካ አላማዋን ማስተጸሚያ ሰበብ ሌሎች ሀገሮችን የምትጫንበትና ዓለምን የምትከፋፍልበት መሳሪያ መሆኑን ነው። እንዲሁም የብቻ ጥቅሞቿ ማሟያና በዓለም ላይ ያላትን የበላይነት ለማረጋገጥ የምትጠቀምበት ዘዴ ነው።
ቤጂንግ ታይዋን የሉዓላዊ ግዛቴ አካል ነች ትላለች። ታይፔ በበኩሏ ደሴቲቱን ግዛት ሉዓላዊነት አላት ባይ ናት። ተንታኞች እንደሚሉት ታዲያ የባይደን አስተዳደርም እስካሁን የዩናይትድ ስቴትስን የቀደመ የጸና አቋም የሚያንጸባርቅ ነው ይላሉ። ዴሪክ ግሮስማን ብራንድ ኮርፖሬሽን የመከላከያ ጉዳዮች ተንታኝ ናቸው።
The US can recognize Taiwan as a democracy, but at the same
United States ለታይዋን ዲሞክራሲ ይሁንታ መስጠት ይችላልች፣ ግን ደግሞ በተመሳሳይ አንዲት ቻይና የሚለውን ፖሊሲ ማጽናትም እንዲሁ። የባይደን አስተዳደርም ሆነ ከርሱ የቀደመው የትራምፕ አስተዳደር አጽንኦት የሰጡት ጉዳይ አንዲት ቻይና የሚለውን መርህና ዩናይትድ ስቴትስ ታይዋንን አስመልክቶ የምታራምደውን ፖሊሲ ያካተተውን ሶስት ገጽታ ያለውን ይፋ አቋም ብቻ ሳይሆን የታይዋን ግንኙነት ድንጋጌ የተባለውን የሕግ አንቀጽ ማርቀቅና ስድስቱ ዋስትናዎች የሚሰኙትን የውጭ ፖሊሲ መርሆችም ይጨምራል።
ቻይና የደቀነችው ያልተቋረጠ የወታደራዊ ጥቃት ማስፈራሪያ ባለበት ታይዋን በፊኗ ወታደራዊ አቅሟን ማጠናከሯን ቀጥላለች። የታይዋን ግንኙነት ድንጋጌ የተሰኘውን ሕግ ተከትሎም ዩናይትድ ስቴትስ ለታይዋን የጦር መሳሪያዎች መቸብቸቧን አላቋረጠችም። ይህ በእንዲህ እንዳለ ዩናይትድ ስቴትስ ቻይና ታይዋንን በኃይል ከግዛቶቿ ለማዋሃድ የምታደርገው ጥረት ጨርሶ እንዳይሰምር ከልካይ ወይም አጋጅነት ያላቸውንና ዲፕሎማሲያዊ እርምጃዎች እየወሰደች መሆኗን የዋይት ሀውሱ የብሔራዊ ጸጥታ ጉዳዮች አማካሪ ጄክ ሱሊቫን የአገራቸውን አቋም በማንጸባረቅ ተናግረዋል።
ተከታዩ ዘገባ እንወሰዳችሁ። አካል ጉዳተኞችን የሚረዳው የፈጠራ ባለሙያ ሳምዲዮ ዝርዝር ዘገባውን ኤደን ገረመው ታስደምጠናለች።
አዲስ አበባ ተወልዶ ያደገው ሳምሶን ማዕሎ በአሁኑ ሰዓት ኗሪነቱ በዩናይትድ ስቴትስ ቨርጂኒያ ግዛት ነው። ብዙዎች ሳምዲዮ በሚለው ስሙ ያውቁታል። የወጣትነት ጊዜውን በፊልም ስራ ላይ ያሳለፈው ሳምሶን ከፊልሙ ጎን ለጎን የመኪናና የሌሎች ነገሮች ጥገና ላይና መካኒክነት ላይ አሳልፏል። ሳምሶን የፊልም ስራ ወይም ቀረጻ እንዴት እንደጀመረ እንዲህ ያስታውሳል።
ወደ ካሜራ ስራ እንግዲህ የገባሁት ያው ካሜራ እንግዲህ ድሮ ያው በዘመድ በአንዳንድ ነገሮች እንግዲህ ፕሮግራም ሲደረግ ምናምን ማንሳት ደስ ይለኛል። እና በሱ የተያያዘ ነገር ሆኖ እንደዚህ የሚበሩ ነገሮች ማንሳት በቃ ትንሽ ኢንክላይንድ ነበርኩ ለካሜራ፣ ትንሽ ቴክኒካል ነገሮችን መሞከር አንዳንድ ነገር ማድረግ። ከዛ የካሜራውን ትንሽ ቴክኒካል ነገር እዛ ኬንያ ትንሽ ከሞካከርኩ በኋላ ኢትዮጵያ ከመጣ በኋላ ሰርግ ማንሳት ስብሰባዎች ማንሳት አንዳንድ ነገሮች ማድረግ ጀመርኩኝ።
ለችግሮች መፍትሄ ማበጀት ሁለተኛው ባህሪው እንደሆነ የሚናገረው ሳምሶን ወይም ሳምዲዮ ገና በልጅነቱ ነበር ነገሮችን መጠገን የጀመረው። የመጀመሪያው ስራ ታዲያ በፊልም ኢንዱስትሪ ውስጥ ልዩ ቦታ የሚሰጠውና የሰዎችን እንቅስቃሴ አብሮ እየተንቀሳቀሰ ያለምንም የምስል መንቀጥቀጥ ለመቅረጽ የሚረዳው ስቴዲካም የተሰኘው የካሜራ ማንቀሳቀሻ እንደነበር ያስታውሳል።
ለማንኛውም አዳጊ ሀገር እኛ ኢትዮጵያ የፊልም መሳሪያዎች ነው በብዛት የለም። ልግዛችን ብትይ በጣም ውድ ናቸው። በዩኤስ ዶላር ሲመነዘሩ በጣም ብዙ ነው ውድ ነው የሚሆኑት። ሙከራው እንግዲህ ይሳካ አይሳካ የሚለው ነገር የመሞከር ነገር ላይ ነበር ነው። ኢቭን ካናን ጓደኞች ጋር ሳወራም እንዴ አረ ይሄ ነገር አይቻልም ምናምን ይሉ ነበርና በቃ ሙከራዎች ነው። መጀመሪያ በእንጨት ሰራዋለሁ፣ ከዛ በኋላ እንደዚህ ከፍ ዝቅ የሚለው ነገር ሞክራለሁ፣ ከዛ መጨረሻ ላይ ደግሞ ቲልትና ምንድነው ፓን የሚለው መካኒዝም እሱን ለመስራት እሱም ሌላ ቻሌንጅ ነው። እሱም በእንትን የሰራሁት በመኪና ዋይፐር ሞተር ሞዲፋይ አድርጌ ጊር ሪዳክሽን ይባላል። አንድ ትልቅ ጥርስ ሲዞር ወደ ትንሽ ጥርስ ምናምን እንደሱ አርገን ስፒዱን እየቀነስኩኝ ምናምን አድርጌ በጣም ሰክሰስፉሊ ጥሩ ሆነ እና ምንድነው ቡናና ጊዮርጊስ እግር ኳስ ሲጫወቱ ሞክረንበትውላ በጣም ጥሩ ነገር አነሳንበት።
ሳምዲዮ ይሄንን ስቴዲካም የተሰኘ መቅረጫ በዋናነት ለተለሰፈው የስራውን ውጤት በኢሜይል በመላኩ የውጭ ሀገር የትምህርት ድሎችንም ማግኘቱን ይገልጻል።
እንግዲህ ስቴዲካሙን መጀመሪያ ሲሰራው ትንሽ ሳይንስ ፊዚክስ ነገር አለው እና ሰውነትሽ ላይ ታስሮ ወክ መታረግ ወክስ ታረጊ ስታብላይዝ ያደርጋል ሲስተሙንና አያንቺን ወክ ሾኩን በደንብ ይዘውና በደንብ ተንቀሳቀሻለሽና እሱን በሙከራ ሰርቼው ትዝ ይለኛል 2003 ላይ ነው በፈረንጅ ልክ ሰክሰስፉል ሲሆን እና ስሞክርበት እና አና ነገር ሲንቀርጽበት አሪፍ ሲሆን ጻፍኩለት ለጊያት ለኢንቨንተሩ ስቴሪካም ኢንቨንተር አረጋው በኢሜል ጽፍለት ሶስት ጥያቄ ጠየቀኝ ምንድን ነው ሰራው ምናምን ካለኝ በኋላ ሶስት ጥያቄ ጠየቀኝ ይሄ አሁን ከተማርኩ በኋላ ማቃቸው ዳይናሚክ ባላንስ ምናምን ይባላል እነሱ ሲጠይቀኝ እኔ አላቅም ይሄ ሶስቱን ስመልስለት ትምህርት እድሉን ብታገኝ ትማራለህ ወይ ስቴዲካም አለኝ አዎ አልኩኝ ከዛ በኋላ ከብዙ ጊዜ በኋላ ናሚቢያ እና ሳውዝ አፍሪካ አስተማሪም ከዛ እንዳልኩት ወደ አሜሪካን ሀገር ዋናውን አስተማሪም
ከጊዜ በኋላ ኗሪነቱን በዩናይትድ ስቴትስ ሲያደርግ የራሱን ጋራጅ በመክፈት በሚሰራበት ወቅት በዩቲዩብ ላይ የተመለከታቸው ታጁ የተሰኘ ወጣትና የእናቱ ህይወት ስላሳዘነው አዲስ የፈጠራ ስራ በመስራት ችግራቸውን ለመቅረፍ እንደሳሰበ ይገልጻል።
ያው ዩቲዩብ ምናምን ስታይ ስለ ኢትዮጵያ ያሉት አንዳንድ የአካል ጉዳተኞች ወይ ደግሞ ስለ ኢትዮጵያ ኒውስ ስሰሚ አንዳንድ ጊዜ የሚያሳዝኑ ነገሮች ይፈጠራሉ እና መጀመሪያ ታጁ የሚባል ልጅ ነው የሰራውለት። ታጁ ማለት 23 አመት እናቱ በጀርባ የተሸከመችው እናት ነች። እና 23 አመት እናቱ ተሸክመው መጨረሻ ላይ 23 አመት እንግዲህ ስትሸከመው ያረጀች ያደገሱ ጉልበት ያጣች የምትሄድበት ነገር አለና እንዴት ነው እንደዚህ የሚሆነው የሚለው ነገር ብዙ ይከነከነኝና መስራት ፈለኩኝና ለሱ ለመስራት እኔ አሜሪካን ያለሁት እነሱ ኢትዮጵያን ያሉት ኢትዮጵያ አዲስ አበባ ማለም ያሉት ወልቂጤ የሚባል ቦታ ላይ ያሉት እነዚህ እንትኑ ስለ ጉዳቱ ስለ ሰውነቱ ስለ ቁመቱ ምናምን ማግኘት አለብኝ እንደሱ ለማድረግ መደወል አለብኝ እየደወልኩኝ ልኬቱን ቁመቱን እግሩ ምናምን ካወኩኝ በኋላ ያው ታማሚነቱ ከጀርባው ጀምሮ እጁም እግሩም ነው የማይሰራው ስለዚህ እንሰራለት ዊልቸር ያው ካስተማይዝ የሆነ ለሱ የሚሆን ዊልቸር ከሆነ ዊልቸር ብዙ ጊዜ ኔቸር ከሆነ ከፍቶ ያለ እንደ ወንበር ነገር ነው እኔ ግን እንሰራለት በጣም ዝቅ ያለች ዊልቸር እና ትንሽ እንደዚህ ጋለል ብሎ የሚሄድበት ነው ዲዛይን ያደረኩት መጀመሪያ እዛ ከሰራውለት በኋላ ሁሉ ነገር ካረኩ በኋላ መጨረሻ ላይ ደግሞ ሶላር አረኩት ጣራውን እዚህ ነው እንደ ፀሐይ መከላከያም አት ዘ ሴም ታይም ደግሞ ፓወር ጀነሬተር የሚያረግ ከሎምበሩም እንደዚህ ኢንክላይን እንዲያርግ አክቼተር ከውስጥ አረኩለት ወምበሩ ከፍና ዝቅ ይላል እንደዚህ ይላል ወምበሩ እሱን በባዚው ፓወር የሚያርገው አክቼተሩም ፊድ የሚያርገው ሶላር ፓወሩ ነው እሱን አድርጌ ሰራውለት ስቲል ማኑቨር ማድረግ በእጁ እንደዚህ መንዳት ስለማይችል እናትዮ ነው ስለተፈው ለእናትዮ በቁመቷ አድርጌ ሁሉ ነገር ሰራውላቸው ከዛ አንድ ወዳጃችን ከካሊፎርኒያ የሚኖር ልጅ አንተን ከሰራው እኔ ደግሞ ክፍያውን የትራንስፖርቱን ልካለው ምናም ብሎ ላክንለት ያው እንግሊዝ ካውንት ይጣቀሙበት ነው
የታጁ እናትና የታጁ ደስታ ደግሞ በዚሁ በጀመረው በጎ ስራ ላይ እንዲበረታ እንዳደረገው የሚገልጸው ሳምሶን ለሌሎች ሰዎችም ተመሳሳይ አገልግሎት የሰጠ ሲሆን በቅርቡ ደግሞ ጎህ የተሰኘች ለአካል ጉዳተኞች ጥቅም ላይ የምትውል አንድ ሰው መጫን የምትችል ተሽከርካሪ መስራት ችሏል።
በጣም ከባድ ነው። አንደኛ ታጁ ማለት መናገር አይችልም። እናቱን ነው ብዙ ጊዜ ማዋራትና ሳሚ ነው ምናምን ትለዋለች። እንግዲህ መቼ ነው የሚላከው ይላል ገባሽ ዊልቸር እንደሚሰራለት ያቃል ምናምን እና በቃ ኤክሳይትድ ሆኗል ጓጉቷል። ከዛ ልክ ሲያየው ከዛ ከቤቱ ከሳሎኑ ወጥቶ ሄዶ በቃ ቁጭ ሲልባት ይይዛት እና እንደዚህ ሲያረጋት እንደዛ ደስ ሲለው ማየት ከምንም በላይ በገንዘብ የሚተመን ደስታ አይደለም። በጣም ከባድ ነው። አሁን እንግዲህ በቀጣይ መጣው ያው by the way በየሳምንቱ አንድ ሰው ምናምን ይደውሉልኛል እንደዚህ አካል ጉዳተኛ የሆነ ከዚህ ለምን አንድ እንደዚህ ስሰራ ያው ይመስለኛል አንዳንዶቹ መካኒክ መኪና ስራ መስራ አይመስላቸውምና ኤንጂኦ ምናምን ያለኝ ይመስላቸዋል መሰለኝ ይደውሉልኛል ኮንታክት ያደርጉኛልና እግን እንደዚህ ደግሞ አሁን የጎሃውን የሰራሃት የተሽከርካሪዋ የመኪናዋ ኬዝ እንደዚህ ደግሞ የሚመጣው አሁን የኤርሚያስ ማለት ነው በዝርፊያ ለመዝረፍ ብለው አደጋጥለውበት ስለት ሲወጉት ፓራላይዝ ይሆናል ሰውነቱ። አሜሪካን ሀገር ለአጋጣሚ ለቬኬሽን የመጣ ጓደኛው በረም በቃ ፊዚካሊ ፊት የነበረ በረም ሰርቶ በጣም ጠንካራ የነበረ ሰው እንደዚህ አደጋ ደርሶበታል ብሎ ቪዲዮን ያሳየኛል። ኦኬ እና ቢየኒ ያው መጀመሪያ የኤሌክትሪክ ዊልቸሮች ነበር ኦርጋናይዝ እናደርገው፣ ግን ከዛ ከመስሪያ ቤቱ ወደ ቤቱ የሚሄድበት ርቀት ረጅም ስለሆነ ይሄ ነገር ሞተራይዝ መሆን አለበት ብዬ በሞተር የምትሰራ ነገር አስቤ ዲዛይን አድርጌ ሰራኋት። ወሃልኳት
ሳምሶን በጠዋት ለስራ ሲወጣ የነጋትኮ ፎቶግራፎችን ማንሳት ስለሚወድም ድርጅቱንና መኪናውን በዛ መሰየሙን ይገልጻል። ከዛ በተለየ ደግሞ እጅግ ብዙ የፈጠራ ስራዎችን የሚሰራው ሳምሶን አሁን ላይ ደግሞ በጎዳና ላይ አዛውንቶችንና የጎዳና ተዳዳሪዎችን ገላ ያጠቡ፣ ልብስ የሚቀይሩና የሚመገቡ በጎ ፈቃደኛ ወጣቶች የሚበረከት ተንቀሳቃሽ የገላ ማጠቢያ ሰፍቶም ጨርሷል።
አሁን የብዙ ጊዜ ለሶሻል ሚዲያ መሆን የማይችል ግን ከባድ የሆነ አንድ ቪዲዮ አለ። ያ ቪዲዮ ምንድነው? ልጁ የጎዳና ልጅ ነው እና ሊያጥቡት ሲሉ ከአካላቱ ላይ የሚወጣው የተባይ ቁጥሮች ብዛት በጣም ያስደነግጣል። እና ሰው እንዴት አካል በቁሙ ሆኖ እንዴት እንደዚህ ይሆናል? ስለዚህ ወቃ ገባሽ ብዙ ነገር እንድታስብ ያደርግሻልና እሱን ደግሞ የሚያረጉ ልጆች አሉ። እግዚአብሔር ባረካቸው ልጆች አሉ። እነሱ እነ ያሬድ ይባላሉና እነሱ የሚያረጉትን ስራ ትንሽ ለነሱ ፋሲሊቴት ሊያርግላቸው የሚችል ነገር ለምን አልሰራላቸው ነውና ሊያሰብኩት ሞብል ተንቀሳቃሽ ፖርታብል የሆነ ቻር ነው ላርግላቸው ፈልገው። ኖርማሊ የምትዘረጋ የምትታጠፍ ከዛ በኋላ የሚታጠቡት ሰዎች ብዙ ጊዜ ያው ራቆትን ሰው መታጠብ መቼም ማንም ሰው አደባባይ ላይ አይፈቅድም መታጠብ። ስለዚህ በጣም ይቸገሩ ነበር። እኔ የሚችል ግን ሄክሳጎናል የሆነች በቀላሉ እዛ ላይ ስክትክት አድርገዋት ለማጠብ የሚችልበት ነገር ዲዛይን አደረኩኝ። አሊ ውስጥ ምትገባ ፓምፕ አለች እና ፓምፑ እዛ ከገባ በኋላ ባትሪ ሁለት ባትሪ አለው። አንደኛው ባትሪ ቻርጅ ሲደረግ አንዱ ለ40 ደቂቃ አንደኛው ያገለግላል። አንደኛው መኪና ባትሪ መሆን ይችላል፣ በቤትም ባትሪ መሆን ይችላል። በደንበኛ ሻወር ያረጋል።
ትልቁ ችግሩ የሚሰራቸውን የፈጠራ ስራዎች ወደ ኢትዮጵያ መላኩ እንደሆነ የሚናገረው ሳምሶን እነዚህ ችግሮቹ ከተቀረፉለት ግን ሌሎች ድጋፍ የሚያስፈልጋቸውን አካል ጉዳተኞችን በሰፊው ለመርዳት ያለሙ ፕሮጀክቶችን እያቀደና እየሰራ መሆኑን አጫውቶኛል። አሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች ለምሽት ወዲያዝነው የመጨረሻ ዘገባ እንሰዳለን። ኦሚክሮን የኮሮና ቫይረስ ዝርያን ምንነት፣ ጠባይና ደቅኗል የሚባለውን አሳሳቢነት እንዲሁም ከቫይረሱ ጋር ተያይዘው የሚነሱ ሌሎችም ጉዳዮችንም ይዳስሳል ተከታዩ ዝግጅት። ኦሚክሮን ዛሬ ያሉትን የኮቪድ-19 መከላከያ ክትባቶች ብቃት ይፈታተን ይሆን? አንድ ጥያቄ ነው። በዩናይትድ ስቴትስ የራክቪል የውስጥ ደዌ ህክምና ማዕከል የኮቪድ-19 ፕሮግራም ሊቀመንበር የሆኑትን ዶክተር አሰፋ ጄጃው መኮንን ካሉላ ከበደ ጋር ያደረጉት ውይይት ማብራሪያዎች ሰጥተዋል። ቀጥሎ ይቀርባል።
ዶክተር አሰፋ ጄጃው መኮንን በቅድሚያ ለጊዜው አመሰግናለሁ። በኢትዮጵያ የቀን አቆጣጠር ህዳር 15፣ በአውሮፓውያኑ የቀን አቆጣጠር ህዳር 24 ከ11 ቀናት በፊት የታወቀውና በዓለም ዙሪያም አሳሳቢነት የከሰተው ይህ አዲስ የኮቪድ-19 ዝርያ ኦሚክሮን መኖሩ በምርመራ በተረጋገጠ 2 ቀናት ውስጥ የዓለም ጤና ድርጅት የሚያሳስበው ራሱን የለወጠ ዝርያ የሚል ቅጽል ሰጥቶታል። በኋላ ቢተቹም አገራት ለየት ባለ የስጋት እና የመራወጥ ስሜት ውስጥ ታይተዋል። ዩናይትድ ስቴትስን ጨምሮ አንዳንድ አገሮች የቫይረሱን መከሰት ይፋ ባደረጉ ከደቡባዊ አፍሪካ አገሮች የሚነሱ ጉዞዎች ላይ እገዳ፣ አዲስ የምርመራ ውጤት ማረጋገጫ ደንቦች እና ጃፓንን የመሰሉ አገሮች ደግሞ ማንኛውንም ዓለም አቀፍ በረራዎች ሙሉ በሙሉ እስከማገድ ደርሰዋል። ለመሆኑ ለዚህ ሁሉ ትርምስ መነሻ ስለሆነው አዲሱ የኮቪድ-19 ዝርያ ኦሚክሮን እስካሁን በተጨባጭ የሚታወቀው ምንድነው? ዋና ዋናዎቹን ቢዘረዝሩልን የቱንስ ያህል ያሳስበን ይገባል?
እንደሚታወቀው ቫይረሶች በሚራቡበት ጊዜ ጸባያቸውን ይቀይራሉ። የአካላቸውን ፕሮቲን የምንለውን አሚኖ አሲድ የሚባሉ ቅርጽ የሚቀይሩ ነገሮችን ይሰራሉ። ይሄ ሚውቴሽን እንለዋለን። ሚውቴሽን ቫይረስ በሚራባበት ጊዜ በጣም ብዙ ጊዜ የሚያጋጥም ነገር ነው። አብዛኛው ሚቴሽን ምንም አይነት ችግር የሚያመጣ አይደለም። ነገር ግን ለምሳሌ በዚህ አሁን በሳርስ ኮቪድ ቫይረስ ስፓይክ ፕሮቲን ምንላት አንድ ፕሮቲን አለች። ለምሳሌ ታችን መከላከያ ወደዛ ይሰራል። ክትባቶች የተሰሩት ኒውትራላይዝ እንለዋለን። እሱን ሄዶ ብሎክ የሚያደርግ የሚዘጋ የሰውነት መከላከያ ለመስራት ነው። ከዚህ በፊት የታዩት አልፋ ወይም ዴልታ የሚባሉት ሁሉም እዛ ፕሮቲን ላይ በጣም አነስተኛ የሆነ የቅርጽ ለውጥን ያሳዩት። ነገር ግን ይሄ አዲሱ እዛ ላይ ያሳየው የቅርጽ ለውጥ ብዛት አለው። ከዛ ላይ ደግሞ ከስፓይክ ፕሮቲን ከምንላክም ውስጥ ሌላ ደግሞ ክፍል አለች ቫይረሱ ሄዶ የሚጣበቅባት። እሷ ላይ ደግሞ በርከት ያሉ የቅርጽ ለውጥ ማድረጉ ነው። ምክንያቱም ያ የቅርጽ ለውጥ ካለ ሰውነታችን ከዚህ በፊት የሰራው መከላከያ በክትባትም በተፈጥሮ ምክንያትም ሄዶ ከዛ ጋር ግጥም ላይል ይችላል። ልክ እንደ ሶኬት ብናስበው የሶኬቱ ሄዶ መግጠም ፊት ላይ ያረግ ይችላል። ካላረገ ቫይረሱ ብቻውን መራባት እድል ይኖረው ይችላል። መከላከያ የሰራ ነውን ደግሞ አልፎት ሊሄድና ሊያጠቃ ይችላል የሚል ስጋት ነው። እንግዲህ መጀመሪያ የቅርጽ ለውጡ ብዛት ስለነበረው ሚቴሽን የምንለው ፓርት ብዛት ስለነበረው ከብዛቱ ደግሞ ታርጌት የምንለው ፕሮቲን አካባቢ በጣም አስፈላጊ የሆነ ፕሮቲን ላይ መሆኑ፣ ከዛ አልፎ ደግሞ ከዛም ፕሮቲን ፓርት መጣበቂያው ላይ መሆኑ፣ በተለይ የመጀመሪያ መቶ ሲኮንሶች ይባላሉ ዘረመል ሲጠራ የመቶዎቹ በርከት ያለ ማሳየቱ ነው አስጨንቆ የነበረው። እንደዛ በሚሆንበት ጊዜ ቫይረሱ ብዙ እሱ እንዲጠቅሙት ነገሮች ሊያደግ ይችላል። ከሰው ሰው የመሰራጨት አቅሙ ከፍ ሊል ይችላል። በሽታውን የጠና ሊያደግ ይችላል። ከዛ ባለፈ ደግሞ ክትባቶቹን ወይም መከላከያችንን እንዳይሰራ ሊያደግ ይችላል የሚል ስጋት ስለነበረ ነው። በአንድ ጊዜ እንደየው እንግዲህ ዓለም ከዳር እስከ ዳር ብዙ ክልከላ እንደዚህ ተደርጎ የነበረው።
መልካም። ዶክተር አሰፋ፣ የዓለም ጤና ድርጅት ባለፈው አርብ ይፋ ባደረገው መግለጫ ቅድም እርስዎ እንዳሉት ደጋግሞ ራሱን የለወጠ ዝርያ በመሆኑ አንዳንዶቹ ለውጦች አሳሳቢነት አላቸው ብሏል። ከዚህ ቀደም ለኮቪድ-19 የተጋለጡ ሰዎችን በድጋሚ የማጋለጥ ከፍ ያለ እድል እንዳለው ቅድመ ጥናቶች ማረጋገጣቸውን አመልክቷል። ይህስ ምን ማለት ነው? ቀድሞ ለቫይረሱ የተጋለጡ የሚለውስ በክትባት አማካኝነት ከቫይረሱ ጋር የተዛመደ ንክኪ ያላቸው ምንም እንኳን የክትባቱ ጠባይ ወይም አይነት ከዚህ ቀደም ከምናውቃቸው የተለየ መሆኑ ቢታወቅም በተደጋጋሚ በውይይቶች አንስተነዋል። በሌላ አነጋገር ይህ ዳግም ለቫይረሱ የመጋለጥ እድል ከፍ ይላል የተባለው የተከተቡ ሰዎችንም ይጨምር ይሆን ወይ?
አዎ፣ ይሄ ሚቴሽን ምን ነው? ያንካን ለውጥ በሚያደርግበት ጊዜ ቫይረሱ በተለይ ህመም እንደገና በሚይዝበት ጊዜ የሪኢንፌክሽን የምንለው እኛ ሁለተኛ ለቫይረሱ ተጋልጦ ህመም ሰውነታችን ውስጥ እንዲፈጠር እድል መስጠት፣ አንደኛ ይሄ አዲሱ ቫይረስ ያስደነገጠው ቅርጹን በብዛት ስለቀየረ ከዚህ በፊት በተፈጥሮ አሞንስ ቢሆን ለዛ የሰራነው መከላከያ ይሄን ይከላከላል ወይ አይከላከልም የሚለው መልስ ስላልነበረ፣ ሁለተኛ ደግሞ የተሰጡ የተለያዩ የክትባት አይነቶች አሉ። ግን የክትባት አይነቶች እንግዲህ በደንብ ወደ ኋላ ለመመለስ እንደኛ የዚህ የደከመ የቫይረስ አካል ስጠት አለ፣ ፕሮቲን አለ፣ ያን የሚመስል ሰውነታችንን ቫይረሱ እንደመጣ አድርጎ መልእክት ስለሚልክ ሰውነታችን መከላከያ እንዲሰራ፣ ሌላ ደግሞ ጄኔቲክ ኢንፎርሜሽን ምንለው ኮዱን መስጠት አለ። በአብዛኛው አሁን አሜሪካን ሀገር የተደረጉት አይነት ክትባቶች ማለት ነው ኤምአርኤንኤ የምንለው እሱ ኢንፎርሜሽን ይሄዳል። ሰውነታችን ደግሞ ፕሮቲን ይሰራል፣ ፕሮቲኑ ቫይረሱን ስለሚመስለው መከላከያ ይሰራል። ነገር ግን የዚህ የቫይረስ ጠባይ መቀየር አሁንም ክትባቱ ከሚሰጠን መከላከያ ጋር ቅርጹን መቀየሩ የትኛውንም አይነት ክትባት ብንወስድ ለበሽታ ያጋልጠናል ወይ የሚለው ፍርሃት ነው እንግዲህ ትንሽ ዓለም ላይ እንደው መደናገጥ ፈጥሮ የነበረው። ነገር ግን አንቲቦዲ የምንለው አንድ አይነት መከላከያ ነው በክትባትም በናቹራል ኢንፌክሽን የምናገኘው። ሌላው ደግሞ ብዙ ጊዜ የማንለካው ሴል ሚዲየትድ የሚባል ቲ ሴል የሚባል ኢሚዩኒቲ አለ። እሱ እንደው እንደ ሪዘርቭ ጦር
የዛ አይነት መከላከያ ሰውነታችን ለኢንፌክሽን ሲጋለጥ አንቲቦዲ የሚባለው ስራ ይጀምራል። በሰውነት በደም ላይ ሰርኩሌት የሚያደርግ ተንቀሳቃሽ ነው። ግን ደግሞ ተቀምጦ ቁጭ ብሎ ደግሞ የሚጠብቅ ሪዘርቭ አለ። ያ ደግሞ ይነቃና ሄዶ ደግሞ ቫይረሱን በሽታ እንዳያመጣ ያደርጋል። ቫይረሱን ይገላል ማለት ነው። እና በአንቲቦዲ ብዙ ጊዜ ወስደን ቴስቲዩብ ላይ ኒውትራላይዝ አረገ አላረገ ቫይረሱን አጠፋ ወደ ሴል እንዳይገባ አረገ ብለን ቶሎ መናገር እንችላለን። ይሄ የሴል ሚዲየትድ ኢሚዩኒቲ የሚለውን ብዙ ጊዜ በላብራቶሪ አንለካውም። በአብዛኛው በወረርሽኝ አይነት ነገር ላይ ያ በምንድን ነው የሚታወቀው? እንከታተላለን። ቫይረሱ ከመጣ በኋላ ምን ያህል ሰው ታመመ፣ የጠና ሰው አለ ወይ፣ ወደ ሆስፒታል ይገባለ ወይ፣ ህይወቱ ያለፋለ ወይ ስንል እስካሁን በታየው በዚች በአስር ቀን ውስጥ ያ ስጋት ጎልቶ አልታየም። ስለዚህ የሪኢንፌክሽንም እንደገና የመያዝም የጠና ህመምም ወይም ደግሞ የክትባቱን ወይም በተፈጥሮ ከዚህ በፊት ያመመንን ያን አልፎ የመሄድ ጸባዩ እስካሁን እንደተፈራው አይደል። ነገር ግን አሁንም ገና ክትትል እየተደረገ ነው። ገና የአስር ቀን ስለሆነ ትልቁ አስጊ ነገር ግን ምንድን ነው? ቫይረሱ እየቀያየረ ከሄደና በተለይ በአንድ ጊዜ ብዙ ቅርጾቹን የመቀየር አዝማሚያ ማሳየቱ ለሚቀጥለው ደግሞ በጣም ብዙ ቅርጹን ሊቀይር ይችላል። እንደዛ ከሆነ መከላከያችን ወይ ክትባታችንን ሄዶ ግጥም ብሎ እሱን እንዳይዘጋው ሊያደርግ ይችል ይሆናል የሚል ነው። ነገር ግን ደግሞ ሳይንስ ደግሞ ቀድሞ ደግሞ ያን እየሰራ ነው። ቀድሞ ደግሞ የቫይረሱ ዘረመል ተጠንቶ ሲቀይር አሁንም የክትባቱን አሰራር ኮዱን በመቀየር ያን የሚመስል ደግሞ መስራት ሂደት ላይ ነው ማለት ነው።
እንግዳችንን እናመሰግናለን። አድማጮች ሙሉን ዘገባ ከዌብሳይታችን ላይ ማግኘት ትችላላችሁ። ለምሽቱ ያስተናዳናችሁ ዝግጅቶችም ተጠናቀዋል፣ ሰዓታችንም ተጠናቀዋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም መልካም ምሽት፣ ደህና ደሩ። በነገው ምሽት አሉላ ከበደ በራዲዮ መጽሔት ዝግጅት ይጠብቃችኋል። በእኔ በኩል ሰላም፣ በደህና ደሩ። በቀራችን ጥቂት ደቂቃ ተከታዩን ዜማ ልጋብዛችሁ። መልካም ምሽት። Yeah, yeah, I got a back, it's the more day. I'll pass it.